ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አምሽታችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው። በዛሬው ዝግጅታችን እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ እየተዘጋጀ የሚቀርበውን ትምህርት ይዘንላችሁ እንቀርባለን። በተጨማሪም ልዩ ልዩ ዝማሪዎችን ማካተናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን።
ግርማውን ያየው እዘምራለሁ ለሱ
አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Hello listening friends.
እንደምናላችሁ አድማጮች?
It's a delight for us to know that you have tuned in to this broadcast.
ፕሮግራማችንን ለማድመጥ ሬዲዮናችሁን መከፈታችሁን ማወቅ ደስታን ይሰጣናል።
And if you are joining our broadcast for the first time,
ይህንን ስርጭት የምታደምጡት ለመጀመሪያ ጊዜ ከሆነ,
we are in the midst of a series of messages from the first epistle of Peter.
ከአንደኛ ጴጥሮስ ተከታታይ ትምህርት በመማር ላይ ነን።
Today we are going to look at what Peter tells us about God's design for marriage.
ዛሬ ጴጥሮስ እግዚአብሔር ለትዳር ስላለው ቅድ ይነግረናል።
Dealing with marital relationships is one of the most explosive subjects.
በትዳር ዙሪያ ስላለ ግንኙነት ማውራት ከባድ ጉዳይ ነው።
What are the characteristics of an ideal marriage?
የአንድ ጥሩ ትዳር ባህሪያት ምንድናቸው?
In the world today there are many conflicting voices regarding the ideal marriage.
ዛሬ ባለም ላይ ስለ ጥሩ ትዳር ብዙ የሚጋጩ ድምጾች አሉ።
That is one reason why so many marriages are in trouble.
ለዚህም ነው ብዙ ትዳሮች በችግር ውስጥ ያሉት።
There are so many opposing views.
ብዙ አይነት የተቃረኑ እይታዎች አሉ።
So many conflicting arguments.
ብዙ አይነት የተጋጩ ምግቶች አሉ።
And all have produced broken marriages, broken homes, broken lives and broken people.
እነዚህን ሁሉ የተሰበሩ ትዳሮችን የተሰበሩ ቤቶችን የተሰበሩ ህይወቶችንና ሰዎችን እያፈሩ ናቸው።
There are many advisors, counselors and so-called experts.
ብዙ አማካሪዎችና ባለሙያዎች ተብዬዎች አሉ።
These experts often argue from experience as to what constitutes a happy marriage.
እነዚህ ባለሙያዎች ደስተኛ ትዳርን መመስረት እንዴት እንደሚቻል የሚመክሩት ከልምድ በመነሳት ነው።
And that's very dangerous.
ይሄ ደግሞ በጣም አደገኛ ነው።
They are causing more harm than good.
ብዙ ህመም እየፈጠሩ ነው።
Because God our maker gives us what he designed for an ideal marriage.
ምክንያቱም ፈጣሪያችን እግዚአብሔር የጥሩ ትዳር ዲዛይን ወይም እቅድን ሰጥቶናልና።
God has a plan for a contented marriage.
እግዚአብሔር ለሙሉ ትዳር እቅድን ሰጥቷል።
Sometimes I visualize the problem of marriage today as a group of day laborers who want to build a skyscraper.
አንዳንድ ጊዜ የትዳር ችግር ምን እንደሆነ ሳስብ የተወሰኑ የቀን ሰራተኞች
And they try to build the skyscraper without the architectural blueprint.
ያለ ንድፈ ህንጻ ሰማይ ጠቀስ ህንጻ ለመስራት እየሞከሩ እንደሆነ አስባለሁ።
Can you imagine what kind of a building would that be?
ምን አይነት ህንጻ ሊሆን እንደሚችል ይታያችኋል?
It would be constantly falling apart.
ይፈርሳል።
In the world today, people enter marriage without a good blueprint.
ዛሬ ባለም ላይ ሰዎች ትዳር ቅድመ ስዕል ሳይኖራቸው ወደ ትዳር እየገቡ ነው።
Have you noticed how many people who have failed marriages become experts and give free advice on marriage?
በትዳራቸው አልተሳካላቸው ሰዎች የትዳር ጉዳዮች አማካሪዎች እንደሚሆኑ ልብ ብላችኋል?
Would you like a medical student who failed his medical board 6 times and then become a medical expert?
በህክምና ትምህርት ቤት 6 ጊዜ ያህል የወደቀ ነገር ግን የህክምና ባለሙያ የሆነ ሰው ይመቻችኋል?
This kind of thing does not happen.
እንደዚህ ያለ ነገር አይሆንም።
But somehow these people have become so-called experts on marriage.
ይሁን እንጂ እነዚህ ሰዎች የትዳር ባለሙያዎች ተብለዋል።
I just read about an expert who was counseling a couple in his office.
ሁለት ጥንዶችን በቢሮ ያማክር ስለነበረ ባለሙያ አንብቤያለሁ።
After listening to them for a while,
ይህ ሰው ለጥቂት ጊዜ ያህል ከሰማቸው በኋላ
He attempted to offer some hope to what seems to be an irreconcilable difference.
የማይታረቅ ለሚመስለው ልዩነታቸው መፍትሄ ለማቅረብ ሞከረ።
He leaned forward and interjected.
ሁኔታውን ተረዳና የሆነች ነገር ወርወር አደረገ።
The problem that you seem to have here is that you are both overreacting to minor problems.
ያላችሁ ችግር ለትንንሽ ነገሮች የምትሰጡት የተጋነነ ድርጊት ነው።
I know how you feel about this.
እንዴት ሊሰማችሁ እንደሚችል አውቃለሁ።
I had the same problem with one of my wives.
እኔም በሆን ከአንደኛዋ ሚስቴ ጋር ተመሳሳይ ችግር ነበረብኝ አላቸው።
Let us turn to the blueprint of the designer's guide.
ወደ እቅድ አውጪው መመሪያ እንመለስ።
Let us see what God said in his word.
እግዚአብሔር በቃሉ ያለውን እንመልከት።
If you have your Bible, please turn to 1 Peter chapter 3 verses 1 to 8
መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 8 ክፈቱ።
And let us read it together.
በጋራ እናንብበው። ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃሉ የማይታዘዙ ቢኖሩ ያለቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹህና ፍጹም አክብሮት የተሞላውን ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገሮች በመሽሞን መሆን ይሁን፣ ሹርባ በመሰራት በወርቅ በማጌጥና በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምን ጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። ተስፋቸውን በእግዚአብሔር ላይ የጣሉ የቀድሞ ቅዱሳን ሴቶች ራሳቸውን ያስዋቡት በዚያ አይነት ለባሎቻቸው በመገዛት ነበርና። ሳራም አብርሃምን ጌታዬ ያለች ትታዘዘው ነበር። እናንተም ምንም ሳትፈሩ መልካም ብታደርጉ የርሷ ልጆች ናችሁ። ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑና የሕይወትንም በረከት አብረዋችሁ ስለሚወርሱ አክብሯቸው።
My listening friends, I have emphasized this many times in the past messages.
ውድ አድማጮቼ ይህን ከዚህ ቀደም በነበሩት ትምህርቶች ላይ ነግሬያችኋለሁ።
But it is very important.
ይሁን እንጂ ነገሩ በጣም አስፈላጊ ነው።
Namely that you must understand the scriptural passage in its context.
የመጽሐፍ ቅዱስ ንባቦችን በአውዳቸው ልትረዷቸው ይገባል።
Because someone looked at these 8 verses of 1 Peter 3 and asked,
ምክንያቱም አንድ ሰው እነዚህን 8 ቁጥሮች ተመልክቶ እንዲህ ሲል ጠየቀ።
Why are there 6 verses in this passage directed to wives and only 1 verse to husbands?
ለምንድነው ከነዚህ 8 ቁጥሮች ውስጥ 6ቱ ስለሚስት የተናገረው አንዱ ብቻ ስለባል ለምን ተናገረ ብሏል?
The truth is there is a historical reason for that.
ለዚህ ታሪካዊ የሆነ ምክንያት አለ።
My listening friends, please listen carefully.
ውድ አድማጮቼ እባካችሁ በደንብ አድምጡኝ።
In Roman society where Peter was writing this letter by the inspiration of the Holy Spirit,
Petros in debdabbe bemenfes kiddus abrhot bemitsifbet yeroma mahabresab ust,
it was the accepted rule that a wife should always have the same religion as her husband.
ሚስት የባሏን እምነት መከተል ተቀባይነት ያገኘ ደንብ ወይም ህግ ነበር።
So when the Christian faith appeared in the Roman society,
እናም ክርስትና በዚያ አይነት ማህበረሰብ ውስጥ በመጣ ጊዜ,
it was a common practice when a pagan husband becomes a Christian,
አንድ አረማዊ ወደ ክርስትና ሲመጣ,
that his wife and family automatically followed and they became Christians.
ሚስቱና መላ ቤተሰቡ ክርስቲያኖች መሆናቸው የተለመደ ተግባር ነበር።
That was clear from the Cornelius conversion in the book of Acts chapter 10.
በሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ መለወጥ ግልጽ ምሳሌ ነው።
That was clear in the conversion of the Philippian jailer.
በፊልጵስዩስ የእስር ቤት ጠባቂ መለወጥ ግልጽ ምሳሌ ነው።
That was the culture of the Roman society.
ይህ የሮማውያን ባህል ነበር።
Whatever religion the husband embraced, the wife and the children followed.
ባል ምንም አይነት ሃይማኖት ይኑረው ሚስትና ልጆቹ ይከተሉታል።
But if the wife became a Christian and the husband remained a pagan,
ነገር ግን ሚስት ክርስቲያን ሆና ባል አረማዊ ሆኖ ቢቀር,
that created a huge problem.
ትልቅ ችግር ይፈጠራል።
I cannot describe to you about the social dislocation that this has created in the pagan society.
በአረማዊ ማህበረሰብ ውስጥ ይህ ነገር ምን ያህል መገለል እንደሚያመጣ ለነግራቸው አልችልም።
The Roman man saw his wife's change of religion as a challenge to his manhood.
የአንዲት ሚስት ወይም ሴት እምነት መቀየር የሰውየው ወንድነት እንደተናቀ ያስቆጥራል።
He saw that as a challenge to his authority as the head of the household.
የቤቱ ራስነት እንደተወሰደበት አይነት ይመለከታል።
Generally speaking, a Roman wife could add 1 or 2 or 3 or 4 new gods to the list of gods that the family worshipped.
በአጠቃላይ አንዲት የሮማዊ ሚስት ቤተሰቡ የሚያመልከውን ከአንድ በላይ አማልክት ልታመልክ ትችላለች።
And that was just fine with the pagan Roman husband.
በርግጥ ለሮማዊ ባል ምንም ማለት አይደለም።
He had no problem with that whatsoever.
በዚህ ምንም አይነት ችግር የለበትም።
Why?
ለምን?
Because they believed that the more gods that they had, the better off they were.
ምክንያቱም ብዙ አማልክቶች ካሏቸው በደህንነት ውስጥ እንዳሉ ስለሚታመን።
But what the unbelieving Roman husband could not understand or could not accept was the exclusive nature of Christianity.
አንድ የማያምን ሮማዊ የማይገባውና የማይቀበለው ነገር ቢኖር ክርስትና ሁሉን የማያግበሰብስ መሆኑ ነው።
He could say to his wife, "What do you mean? You are abandoning all of the gods and sticking just to worshiping one god?"
ሚስቱን ሌሎችን አማልክት አስወግደሽ በአንድ ብቻ ላይ መጣበቅ ስትይ ምን ማለትሽ ነው ብሎ ሊጠይቃት ይችላል።
What do you mean you are doing away with all the gods?
አማልክቶቹን ሁሉ እያስወገድኩ ነው ማለት ምን ማለት ነው?
We need more gods, not less.
ብዙ አማልክት እኮ ያስፈልገናል።
The unbelieving Roman husband like the unbelieving husband today.
ልክ ዛሬ እንዳለው የማያምን ባል የማያምን ሮማዊ ባል
He does not understand when his wife comes home and says Jesus said I am the way the truth and the life.
ሚስቱ ወደ ቤት መጣ ኢየሱስ እኔ መንገድ እውነትና ህይወት ነኝ
That no one comes to the father except through me.
በኔ በቀር ማንም ወደ አብ ሊገባ አይችልም ብሏል ስትለው ሊገባው አይችልም
Therefore because of the very specific problem that had arisen among believing wives who had unbelieving husbands.
ስለዚህም የማያምን ባሎች ያሏቸው ሚስቶች ከነበረባቸው ችግር የተነሳ
Peter spends 6 verses trying to help them deal with this difficulty.
ጴጥሮስ ችግሮቻቸውን ለመፍታት ነው 6 ቁጥሮችን ያህል የተጠቀመው.
He dedicates more verses to minister to them than he does for the believing husband.
ከሚያምን ባል ይልቅ ለማያምኑ ይህን ያህል መጻፍ ፈለገ.
A believing husband who automatically had a believing wife had to do only one thing.
የምታምን ሚስት ያለው አማኝ ባል አንድ ነገር ብቻ ነው ማድረግ ያለበት.
Look at 1 Peter 3:7.
አንደኛ ጴጥሮስ ምዕራፍ 3 ቁጥር 7ን ተመልከቱ.
He is to be thoughtful.
የሚያስብ
caring.
የሚንከባከብ
giving.
የሚሰጥ
supportive.
የሚደግፍ
nurturing.
የሚያስተምር
sensitive.
የሚጠነቀቅ
understanding.
የሚረዳ
and considerate.
እንዲሁም የሚራራ መሆን አለበት.
Oh, that's not easy.
ኦ ይሄ በርግጥ ቀላል አይደለም.
But Peter says a Christian husband must have all of these qualities.
ነገር ግን ጴጥሮስ ይያለ ያለው ክርስቲያን የሆነ ባል እነዚህ ባህሪያት ሊኖሩት ይገባል ነው።
What Peter actually does here is give more responsibility to the Christian husband in one verse than he gives to the wife in 6.
ጴጥሮስ እዚህ ስፍራ ላይ ያደረገ ያለው ለሚስቶች ከሰጠው 6 ቁጥሮች ይልቅ ለባሎች በሰጠው 1 ቁጥር ላይ ብቻ ብዙ ኃላፊነትን መስጠቱ ነው።
So now you understand why there are more verses for Christian wives with unbelieving husbands than there are for husbands.
ስለዚህ የማያምን ባላላቸው ሚስቶች ብዙ ቁጥሮች መውሰዱን አሁን ተረዳላችሁ።
What does the word of God say to believing spouses who have unbelieving spouses in this passage of 1 Peter 3:1-8?
በዚህ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 8 የእግዚአብሔር ቃል የማያምን የትዳር አጋር ላላቸው አማኞች ምን ይያለ ነው?
In verses 1 and 2 he said,
በቁጥር 1 እና 2 ላይ
You do not have to use words in your witnessing.
ለምስክርነታችሁ ቃላት አትጠቀሙ ይያለ ነው።
In verses 3 to 5 he said,
ከቁጥር 3 እስከ 5 ደግሞ
Your inner beauty of character is your greatest asset.
የውስጥ ውበት ባህሪያችሁ ታላቅ ሀብታችሁ ነው ይላል።
In verse 6 he said,
በቁጥር 6 ላይ ደግሞ እንዲህ ይላል
Your submission to God will liberate you from all fears.
ለእግዚአብሔር መገዛታችሁ ከፍርሃት ሁሉ ነጻ ያወጣቸዋል።
Finally for believing couples he says in verse 7
በመጨረሻም ለሚያምኑ ጥንዶች በቁጥር 7 ላይ እንዲህ ይላል
Learn to live in harmony together for this is how your prayers will be answered.
ጸሎታችሁ የሚመለሰው በህብረት ስትሆኑ ነውና ህብረትን ተማሩ።
Let us look at all of these very quickly.
እነዚህን ጥቅሶች ቶሎ ቶሎ ያልን እንመልከታቸው።
First
በመጀመሪያ
You don't have to use words in your witnessing.
ለምስክርነታችሁ ቃላት አትጠቀሙ።
Look at 1 Peter 3:1.
አንደኛ ጴጥሮስ ምዕራፍ 3 ቁጥር 1ን ተመልከቱ።
Likewise, wives submit to your husbands so that if any of them is not a believer, would be won over without a word being said.
እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው።
Do you want to know what Peter is saying here?
እዚህ ስፍራ ላይ ጴጥሮስ ምን ይያለ እንዳለ ማወቅ ትፈልጋላችሁ?
He knows that a new believer is always full of zeal and vim and vigor.
አዲስ አማኝ ቅናቱና ትጋቱ እንዳለ ያውቃል።
A new believer is anxious for an unbelieving spouse to experience what she's experiencing.
አንድ አዲስ አማኝ ሚስቱ የሚሰማትን ለማወቅ ይጓጓል።
But because they are new believers.
ነገር ግን አዲስ አማኞች ናቸው።
They do not understand that conversion is God's job.
በንግግር ውስጥ ያለውን የእግዚአብሔርን ሥራ አይረዱም።
They do not understand that it will be done on God's timing.
በእግዚአብሔር ጊዜ እንደሚሆን አይረዱም።
And they are tempted to be so persistent in their enthusiasm.
በጉጉታቸውና በጥረታቸው መቀጠል ይፈልጋሉ።
That they are tempted to nag their husbands.
እናም ባሎቻቸውን ይጨቀጭቃሉ።
So Peter is saying, don't nag him.
ጴጥሮስም ይያለ ያለው አትጨቃጨቁ።
That will turn him off.
እንዳይመጣ ያደርጋልና.
That will be counterproductive.
ምላሹ መጥፎ ይሆናል ያለ ነው.
My listening friends, listen carefully to what Peter does not say.
ውድ አድማጮች ጴጥሮስ የማይለውን በጥንቃቄ አድምጡ.
He does not say ignore him.
ተውት አላለም.
He does not say be cold and disapproving of him.
ቀዝቃዞችና ምስክርነት የሌላችሁንም አላለም.
No, he does not do that.
በጭራሽ እንደዛ አያደርግም.
He does not say never answer a question about the faith when he asks you.
ስለምንታችሁ በተጠየቃችሁ ጊዜ ምላሽ አትስጡ አላለም.
No.
በፍጹም.
But rather Peter tells wives to demonstrate the character of Christ.
ጴጥሮስ ይያለ ያለው ግን ሚስቶች የእግዚአብሔርን ባህሪ አሳዩ ነው.
And that is why this passage comes immediately after the passage that we looked at in the last message.
ለዚህ ነው ይህ ክፍል ወይም ንባብ ባለፈው ከተማርነው ትምህርት በኋላ የመጣው.
Namely the modeling of the example of Christ.
የክርስቶስ ምሳሌነት ብለን የጠራነው ትምህርት.
Do you remember what I said to you in the last message?
በባለፈው መልእክት ምን እንዳልኳችሁ ታስታውሳላችሁ?
No one can ever model the example of Christ unless they have a relationship with Jesus Christ.
ማንም ከክርስቶስ ኢየሱስ ጋር ግንኙነት ከሌለው የክርስቶስ ምሳሌ ሊኖረው አይችልም.
Here he is saying, wives, now that you have a relationship with the Lord,
እዚህ ስፍራ ላይ ያለ ያለው ሚስቶች ሆይ አሁን ከጌታ ጋር ህብረት አላችሁና,
then model his example in your life.
ምሳሌውን በሕይወታችሁ ኑሩ.
He is saying develop your blessed characteristic.
የባረካችሁን ባህሪ አሳድጉ ያላቸው ነው.
Peter does not speak to single people in this passage.
ጴጥሮስ በዚህ ክፍል ትዳር ስለሌላቸው ሰዎች አይደለም የሚናገረው.
For those of you who are believers and are single,
አማኞቹ ነው ያለ ትዳር ስላሉት.
Paul tells you not to marry a non-believer.
ሐዋርያው ጳውሎስ የማያምን ሰው እንዳታገቡ ይነግራቸዋል.
Peter here is speaking to wives who became believers after they were married.
ጴጥሮስ እየተናገረ ያለው አማኝ ከመሆናቸው በፊት ስላገቡ ሰዎች ነው.
And single people do not be tempted to say I will marry him or her and then convert him or her.
ያላገቡ ሰዎች አገባውና እለውጣለሁ ብለው መፈተን ልባቸው.
God might overrule, but you are tempting God when you live in disobedience to his clear injunction.
እግዚአብሔር እንደዛ ሊሰራ ይችላል, ነገር ግን የእግዚአብሔርን ግልጽ ትእዛዝ በመተላለፍ እግዚአብሔርን እየፈተናችሁት ነው.
An old Puritan many years ago wrote the following.
ከብዙ ብዙ ዓመታት በፊት አንድ ግለሰብ እንዲህ አለ.
If you marry a child of the devil, you can expect to have trouble with your father-in-law.
የዲያብሎስ ልጅ ካገባችሁ ከአማቻችሁ ጋር ችግር ውስጥ እንደምትገቡ ጠብቁ.
You don't have to use words to witness to your spouse.
ለትዳር ጓደኛችሁ ለመመስከር ቃላት አትጠቀሙ.
Next time we will look at your inner beauty of character and how it is your greatest asset.
በሚቀጥለው ጊዜ መልካሙ የውስጥ ባህሪያችሁ እንዴት ታላቅ ሀብታችሁ እንደሚሆን እንመለከታለን.
Until then I wish you God's richest blessing.
እስከዚያው የእግዚአብሔር በረከት ይበዛላችሁ ይሁን.
የመቅራትሽ ደወል ከበሮሽ ቢመጣ እኔም አምላክ አለኝ ከቶ ማይረታ የበላይ ትእዛዝ ነው የንጉሥ ጥሪ ነው አሻፈረኝ ማለት ማንም አይቻለው ዓለም ተለያየን ኢየሱስ ጌታ ነው ወግጅ ከፊቴ ላይ እሱን ላገልግለው ደግሞ ኃጢአት መሥራት አንቺን ማስደሰቱ እንግዲህ አበቃለ ሞት መጠራቱ ከኃጢአት ስራት ነፃ ወጥቻለሁ ዓለም ተስፋ ቆርጬ አንቺን ክጄሻለሁ እኔን አምነሽ ነበር አይከዳኝም ብለሽ የበለጠ አግኝቼ ዛሬ ጉዳረኩሽ
እንግዲህ የተከበራችሁ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎ ሄርዝ ነው። ደግሞ አለው 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎ ሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን እንገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።
ዓለም ተስፋ ቁረጥ አተገናኘንም አተገናኘንም አምላክ ከኔ ጋር ነው አታሸንፍኝም አታሸንፍኝም ያለም ፈገግታዋ ማዛው አይጠራኝም መልኳ ቢለዋወጥ ውበቷ አይሰበኝም ከእንግዲህ ስኔን ኃጢአት አይገዛኝም ሰይጣን ቢጨረጭር አያሸንፈኝም የአምላክ ልጅ ነኝና ጠላቴን አልፈራም ጌታ ረዳቴ ነው ወደ ሆናለልም ኢየሱስ ከኔ ጋር ነው አላወላውልም አለሁ ባይነትሽ አስመሳይነትሽ አለሙ ሸተሟ በቃ ማጭበርበርሽ ፊትሽ ተጨማዶ ማርጀትሽ ይታያል ዓለም ማጭበርበርሽ ከእንግዲህ አክትሟል አዲስ ማታለያ ዘዴ አላገኘሽም ዓለም ተስፋ ቁረጥ አትተካልሽም አትተካልሽም ዓለም ተስፋ ቁረጥ አትገናኘንም አትገናኘንም አምላክ ከኔ ጋር ነው አታሸንፍኝም
Fuck what I'm at.